ስደተኛ ይሆናሉ ማለት ነው። በዚህ ውስጥ ኃላፊነትና ተጠያቂነትን በቅጡ አውቆ አደራ ሊወጣ የሚችል ማህበረሰብ እንዴት ይፈጠራል? አጀንዳ ሆኖ የማያውቅ ብሔረ ጉዳይ ነው። ዲስኩርስ ሳይሆን እያየ የሚማርበት እያዳመጠ የሚያስተውልበት እድል ትውልዱ አልተሰጠውም። ደራሽነት፣ የኢትዮጵያ ፖለቲካ ወረርሽኝ በሽታው ደራሽነት ነው። ሞቅ ያለ ህዝባዊ ንቅናቄ ከኖረ የሚዲያ ምስረታ፣ የፖለቲካ ድርጅት ፈጠራው ይጦፋል። ይህም ብቻ አይደለም፣ ዜናዎች መረጃዎችም በደራሽ ጎርፍ ይጥለቀለቃሉ። ደራሽነት ለሰከነ አእምሮ ግንባታ ጸር ነው። እደግመዋለሁ፣ ደራሽነት ለሰከነ አእምሮ ግንባታ ጸር ነው። አንዱን ይዞ አንዱን አንጠልጥሎ ይሆናል ጥሞና። በኢትዮጵያ ፖለቲካና ፖለቲከኞች ጥሞና ተፈሪው አመክንዮ ሲሆን ደፋር የለውም። በጥሩ ሁኔታ ጥሞናን ተግባር ላይ አዋለ ብዬ የማስበው ለምልክት አቶ ጀዋር መሐመድን ነው። ያም በመሆኑ በኢትዮጵያ ፖለቲካ ታይቶ በማይታወቅ መልኩ በክፍል አንድና በክፍል ሁለት ከአርተስ ቲቪ ጋር በነበረው ቆይታ ወደ 3 ሚሊዮን አድማጭ ነበረው፣ ሪከርድም ሰብሯል። ከሱ በፊት በውል አልተስተዋለም እንጂ አርበኛ ዘመነ ካሴን ራሱን ከሁሉም ነገር ገለል አድርጎ የቆየበት ሁኔታ ነበር፣ የቀደመም ነበር። ይህ ስክነት፣ ይህ እርጋታዊ ውሳኔ ጠቃሚ ጎዳና ነው። የተርገበገበ የተጣደፈ የተራገበ ሂደት ክንውኑ ተንዘፍዛፊ እና የሰረገ ያደርገዋል። ጥረቱም መስዋዕትነቱም ይሰምጣሉ። አምልኮ፣ የኢትዮጵያ ፖለቲካና ፖለቲካ ፈንጣጣዊ ድዌ ደግሞ አምልኮ ነው። አንድ ሰው በህሊና ይኮፈሳል። ያ ሰው 6 ክንፍ አለው፣ ጻድቅ ነው። ከሱ ድርሽ የሚል ከኖረ አገር ምድሩ ይታወካል፣ ወጀብ ይነሳል። ሀሳቦች ጥግ አጥተው ባክነው ከስለው ይቀራሉ። ጠቃሚ፣ ገንቢ፣ አዳሽ፣ ተንከባካቢ፣ አዳኝ ቢሆኑ ያ ሀሳብ ልዑል ባለገበርዲን ከነ ተከሳሹ ሹግ ሆነው የሚነሱ ተከላካዮች ሀያሲውን አዳኙን ሀሳብንም አሳደው ድብዛውን ያስጠፉታል። ሀሳብ አቅራቢው እስከ ቤተሰብ የዘለቀ ጨንገር ሆነ ጦሮ ይታዘዝበታል። በዚህ ምክንያት ሀያሲያን የነበሩ ሁሉንም እርግፍ አድርገው ወደ ሳይለንት ማጆሪቲው ሊጠቃለሉ ይችላሉ። ነገን በእሳቤ አልሞሽ ተስተውለው የማያውቁ የኢትዮጵያ ፖለቲከኞችና ፖለቲካው ነገ ምን ሊመጣ ምን ሊፈጠር እንደሚችል አለማሰብ ነው። ተንባይ አይደለም የኢትዮጵያ ፖለቲካ። የኢትዮጵያ ፖለቲካ ተንባይ አይደለም። በደራሽ በሰበር አመክንዮ ሲተራመስ ነገ ምንና ምን ተስተጋብረው እንደሚመጡ ተስተውለው አውቅ። አሁንም ጋዜጠኛ መሳይ ህወሓትና የአማራ ፋኖ አንድ ላይ ቢሰሩስ የሚል አጀንዳው ይሆናል ብሎ ማን ያስብ ነበር? ጋዜጠኛ ጎበዜ ሲሳይ ህወሓት ይሻለናል የሚል መንፈስ ያላቸው ዜጎች ስለመግጠሙ ዘግቦ ለእስር ለውግዘት ተዳርጎ ነበር። ዛሬስ? ዛሬ ሌላ ዘፈን መጥቷል። የአማራ መደራጀት ውግዘተ አሪዮስ ያሉ ዛሬ ፋና ወጊ ሆነዋል። በአማራ ፋኖ ንቅናቄ ዘጋቢም አራጊም ፈጣሪም ሆነዋል። ይህ የሚያሳየን የማስተዋል ደረጃውን ነው። የኢትዮጵያ ፖለቲካ እናማ የኢትዮጵያ ፖለቲካ ተግተን በትጋት እርጋታን በጥሞና ይጠይቃል እንደማለት ነው። መቀያየሙ፣ መጠራረቡ፣ መፋለጡም በብልህነት ቢስተዳደር እንላለን። እኔና ብዕሬ ፍላጎትን አውቆ ፍላጎትን ለማሳካት የደጉን ዘመን አስተውሎ መቃኘትም ይበጃል። እንደ አባት አደሩ እንደ ማለት ቻይነት በቻይነት ለናሙና ፕሮፌሰር ብርሃኑ ነጋን መውሰድ ለኢትዮጵያ ፖለቲካ ተምሳሌት ይመስለኛል። ለአገርና ለአህጉር መሪነት የታጩት ፕሮፌሰር ብርሃኑ ነጋ ክሯቸው መሪነት የደረሱበት ውሳኔና የሚወርደው ወጀብ ተቋቁመው ዝቅ ብለው ህዝብን ለማግኘት በአስተዳደር ዘርፍ በፖለቲካ ድርጅታቸው ያላገኙትን የመንፈስ ፍላጎት በስሱ ለማስፈጸም እድሉን መጠቀማቸው የመቻል አቅማቸውን ያሳያል። በጠቅላይ ሚኒስትር አብይ አህመድም አሽሙር፣ መስቃ፣ ዘለፋ ሳይሸማቀቁ በትምህርት ሚኒስትርነታቸው እስካሁን ቀጥለዋል። የሚኒስትሮች ምክር ቤት የካቢኔ አባልም ናቸው። የሚገርመው ማህበራዊ ሚዲያ ላይም እዩኝ እዩኝ አይሉ ብዙ የፎቶ ኤግዚቢሽንም አያቀርቡም። ድምጣቸውን አጥፍተው በወሰኑት ውሳኔ ልክ ቀጥለዋል። በሂደቱ እንደ ሰው ግድፈት መፈጠሩ እሳቸውን የበለጠ እናውቅ ዘንድ ረድቶናል። ከሁሉ የገዘፈው እውነት ለእኔ ግን የቀደሙ እድልን የማሽሎክ ሂደት ሳይደግሙ ባገኙት አጋጣሚ መጠቀማቸው አዲስ የልምድ ተመክሮ ከፍ ባለ ኃላፊነትና ተጠያቂነት ቦታ መስራት መቻል የመቻል ሸማ ይመስለኛል። ፓርቲያቸው ኢዜማ ሲደራጅ መንግስትና ፓርቲ ሆኖ የአደረጃጀት መርህን ተከትሎ ስለነበር ጥምረት ቢፈጠርም ራሱን ችሎ ቢቀጥልም የተሻለ እድል ያለው ይመስለኛል። ከ97ቱ ግድፈትም ራሱን አርሞ ራስን በመቻል ፈተና ውስጥ ማሳለፍ መቻል የሰከነ ጉዞ ይመስለኛል። በዚህ ውስጥ የትግሉን ሙቀትና ቅዝቃዜ እያስተዋለ ራሱን ሳያሰምጥ ለተሻለ እድል የሚተጋ ይመስለኛል። ኢዜማ አልታወቀለትም እንጂ ራሱን ለጥቃት ላለማጋለጥ ብርቱ ጥንቃቄ የሚያደርግ የፖለቲካ ድርጅትም ነው። አላስፈላጊ መስዋዕትነትን ላለመክፈል፣ አላስፈላጊ ቅራኔ ውስጥ ላለመግባት እድሉን በአግባቡ መጠቀም እንዲችል አድርጎታል። የፕሮፌሰር ብርሃኑ ነጋ የፖለቲካ መንፈስ እንዳይከብዳችሁ የፖለቲካ አይደንቲቲ ብለው ይሻለኛል። መንፈስ ከሃይማኖት ጋር ብዙ ስለሚያያዝ ማለት ነው። በባህሉ የእኔ የሚላቸውን የውስጥነት ሲሳዩን ቀቄ የመያዝ ጥበብ ስላለው በሁሉም ቦታ መንፈሱን የማብቀልም አቅሙ ይህ ባህሉ ይመስለኛል። በተለይ የፕሮፌሰር ነጋ ባህል በሂደት የሚያገኟቸውን አቅሞችን አይበትኑም። ቀስተ ደመና ላይ የነበሩ አቅሞች፣ ቅንጅት ላይ የነበሩ አቅሞች፣ ግንቦት ሰባት ላይ ያሉ አቅሞችን በጥንቃቄ ነው የሚይዟቸው። ሳያፈርሱ በአማካሪነት በአጋዥነት ይይዟቸዋል። ስለዚህ አጋጣሚውን ቢያገኙ አቅማቸውን አማክለው በአዲስ መልክ የመምጣት እድል ሊኖራቸው ይችላል ብዬ አስባለሁ። እንደገና መወለድ ወይም ሪናይሰንስ የምንለው አይነት ተጽዕኖ ፈጣሪነትና የፖለቲካ ድርጅት መሪነት በኢትዮጵያ ፖለቲካ ያልተለመደው ሁነት ይህ ይመስለኛል። ተጽዕኖ ፈጣሪነት ማለት ለመሪነት ብቁ ያደርጋል ማለት አይደለም። ይህን ደግመዋለሁ። ተጽዕኖ ፈጣሪነት ማለት ለመሪነት ብቁ ያደርጋል ማለት አይደለም። ለመሪነት ብቁ የሚያደርገው የአንድ ቀበሌ መሪ ሆኖ ሕዝብን በሕይወቱ ውስጥ ሆኖ ኑሮውን ኑሮ ማገልገል ሲቻል ይመስለኛል። ተጽዕኖ ፈጣሪ የሚኮነው በየትኛውም ዘርፍ ነው ብሎ ማጥናት ይገባል። ለዚህ ግሎባላይዜሽን ዘመን ፕሬዚዳንት ዘለንስኪ ታላቅ ትምህርት ቤት ናቸው ብዬ አስባለሁ። ትርፍና ኪሳራውን መዝኑት። እሳቸው ወደ ስልጣን ከመጡ በኋላ ዓለም አቀፍ ሁነቶችን ገምግሙ። ችግሩ በየቤታችን ገብቷል ወይስ አልገባም? ዳኝነቱን ለእናንተ። ቅባ መሪነት ቅባም ነው። ይህ በኢትዮጵያ ፖለቲካ ቦታ ተሰጥቶት የማያውቅ ክስተት ነው። ይህንንም እንደ አጀንዳ በብልህነት መመርመር ያስፈልጋል። መሪነት ቅባ ብቻ ሳይሆን አቅል፣ አደብ፣ ስክነት፣ ጀምሮ መጨረስን፣ ራስ ላጸደቁት ደንብና ሕግ ፈቅዶ መገዛትን፣ አናርኪዝምን መጠየፍን፣ የስራ ድንበርን ወሰንን ጠንቅቆ ማወቅን፣ ቃል መጠበቅን፣ በራስ አቅም ልክ መመኘትን። እደግመዋለሁ፣ በራስ አቅም ልክ መመኘትን፣ በራስ ጥረት ላይ የተገኙ ውጤቶች ላይ አትኩሮት በበቂ መስጠትን፣ ሞቅ ካለው ግሎባል፣ ብሔራዊ፣ አህጉራዊ ሁነቶች ላይም አለመዶልን፣ ራስን መቆጠብን፣ አትኩሮትን፣ በራስ ትትርና ውስጥ መስከንን፣ ለጥፋት በተለይ ለጥፋት ምክንያት እንዳያመጡ መጠንቀቅን፣ አዛኝነትንና አይዟችሁ ባይነትን ማስቀደም ይጠይቃል። አጽናኝ መሆንንም መስዋዕትነትን መቀነስንም የንግግር ጥበብንም ይጠይቃል። መሪነት ግሬስ የሚሉት ነጮቹ በእኛ ግርማ ሞገስ ያስፈልጋል። የመወሰን አቅም፣ ውሳኔን የማስተዳደር እና የመፈጸም አቅምን ይጠይቃል። መሪነት መሪነት መወጠን ሳይሆን የወጠኑትን ለግብ ማብቃትን ይጠይቃል። በፈተና ውስጥ ሆኖ መሪነቱን ተቀብለው የተጉትን እውቅና ሰጥቶ ማመስገን ማክበርና ማዝለቅን እንጂ በትኖ መሄድን አያካትም። ወደ ሌላ ኃላፊነትና ጥሪ ሲኬድ መጀመሪያ በተደራጀ ውስጥ ያሉ አባላት፣ አካላት፣ ደጋፊ፣ ተባባሪ ደጋፊ ተቋማትን፣ ግለሰቦችን ሁሉ በክብር ማመስገን የመሪነት ጥራትና ብቃት ነው። በኢትዮጵያ ደግሞ ያልተለመደ መከራ ነው። ሌላው ላምረኛ ምን አለ የሚለውን ማድመጥ፣ ህዝብ ምን ይላል የሚለውን ማድመጥ፣ ብስል ከቀሊል ሳይል የምክር አገልግሎት በነፃ በገፍ የሚሰጡትን ወገኖች ድምፅ ማድመጥን ይጠይቃል። የፖለቲካ ድርጅት መሪነት የማደራጀት አቅም ይጠይቃል። አቅምን በቅጡ ማኔጅ ማድረግን ይጠይቃል። ይህም ብቻ አይደለም፣ ቁጭ ማለትን ይጠይቃል። መቀመጥን፣ አብዝቶ መቀመጥን፣ አብዝቶ ማሰብን፣ አብዝቶ ማሰላሰብን ከእርጋታ ጋር ይጠይቃል። መክለፍለፍ መሪነት ሊያደርግ አይችልም፣ ወይንም እንደ ፌንጣ መስለል። የኢትዮጵያ ወላጆች ለአንድ ፔና ለአንድ ከፈን ያላበቁ የፖለቲካ ድርጅቶች ልጆቻቸውን ሲመለምሉ ፈቃድ አይጠይቁም፣ ሲሰውም ዋጋቸው መና ይሆናል። ይህም ሆኖ ዛሬም ይገበራል። ዛሬም ያልቃል ወጣት። ይህን ግምት የሚሰጥ የኢትዮጵያ ፖለቲካና ፖለቲከኛ የለም። ሁልጊዜ አንጋቼ፣ ምንጊዜም ተማጋጅ ሁንልኝ በእውነቱ ግፍ ነው። ብልህ መሪዎች ግን ውለታ አይረሱም፣ መስዋዕትነቱንም ይቀንሳሉ። በኢትዮጵያ ባይለመድም በኢትዮጵያ የራስን ትዳር፣ የራስን ቤተሰብ፣ የራስን ልጅ ሰላም ከሆነ ቦታ አስቀምጦ ሌላው ነው የሚቆሰቆሰው የሚማከደው። ይህም ሆኖ እናመሰግናለን የለበትም። እንደውም ቆይቶ እንደ ጠላት ተፈርጆ እስከ ቤተሰቡ ሊቀጣ፣ ሊገደል፣ ሊሰዋ ይችላል። ክወና ሀያሲያን ስጦታዎቻችን ናቸው። እውቅና ይሰጣቸው፣ ይከበሩም፣ ይሞግቱም። ስልጣን ላይ ያለው የጠቅላይ ሚኒስትር አብይ አህመድ አሊ አገዛዝ ተጠማኝ፣ ተደማሪ፣ ተቀላጅ፣ ተዋሃጅ፣ ተፎካካሪ፣ ተቃዋሚ ለመደገፍም ለመቃወምም ሙሉ መብት ሁሉም አለው። የዜግነት እርቦና ሲሶ የለውምና ሁሉም የህሊና ነፃነት አለው። ሁሉም የራሱ ጌታና እንደራሴ ነው። ስልጣን ላይ ያለው የጠቅላይ ሚኒስትር አብይ አህመድ የሚደግፉ፣ የሚያበረታቱ፣ የሚያግዙ መብታቸው ነው። ስልጣን ላይ ያለው የጠቅላይ ሚኒስትር አብይ አህመድ አይመቸኝም ብለው የሚሞግቱ መብታቸው ነው። ስለዚህ መብትን በቅጡ ማስተዳደር እና ስለ መብት ጽንሰ ሀሳብ በቅጡ ሊገባን ይገባል። አንዳችን ለአንዳችን በመከባበር በመፈቃቀል ሊሆን ይገባል። የሚገርመው ዞሮ መገናኘቱ አይቀሬ መሆኑ ነው። ይህን በሰሞኑ እያየሁ ነው፣ እያስተዋልኩ ነው። ትናንትም አይቻለሁ፣ ዛሬም እያስተዋልኩ ነው። ትናንት ሲታገሉት የነበረውን የህወሓት ህገ መንግስት ዛሬ በዛ ስር ሆነው የሚሰሩ ወገኖቻችን አሉ። ነገም ይሄ ሊመጣ ይችላል። ስለዚህ በማስተዋል ሁሉም ነገር ሊከወን ይገባል። መስዋዕትነቱ ደግሞ ሊቀንስ ይገባል ባይነኝ ነኝ። መስዋዕትነቱ ከሚገኘው ትርፍ በላይ መስዋዕትነቱ እየከበደ ስለመጣ አሁን የጎጃም ሚስጥር ቅኔ አማራ ከ5 ሐምሌ ጀምሮ የሚከፍለው መስዋዕትነት ገድል ነው፣ ተአምር ነው። የአማራ የማንነትና የህልውና ተጋድሎ ግማድ ፊት ለፊት የተሸከመ ህዝብ ነው የጎጃም ቅኔ ህዝብ። ሊቃኑና ሊቃናቱ እኩል ነው አብረው የሚሳተፉት በጣም በሚደንቅ ሁኔታ። ይሄንን የአማራ ህዝብ እውቅና ሊሰጠው ይገባል። መሀል ላይ እኮ የአማራ የማንነትና የህልውና ተጋድሎ ዋቢ አቶ ነበረ። ጎጃም ባይ ነው፣ ጎጃም ነው ያዘለቀው የአማራ የማንነትና የህልውና ተጋድሎ። እኔ በህይወት እያለሁ ይሄንን እመሰክራለሁ። ይህ ስዊዘርላንድ ዙሪክ ክፍለ ሀገር ዙሪክ ከተማ በ97.5 መካከለኛ ሞገድ በጸጋዬ ራዲዮ በዕለተ ሐሙስ ከ15 ሰዓት እስከ 16 ሰዓት በራዲዮ ሎራ የሚተላለፈው የጸጋዬ ድምፅ የአማርኛ ቋንቋ መሰናዶ ነው። መሰናዶን አዘጋጅቼ የማቀርብላችሁ እኔ ስርጉተ ስላሴ ነኝ። አብረን እንሆን። ስለምታደርጉት ስለምትሰጡኝ አቅልና አደብም አመሰግናችኋለሁ ክብሮቼ። መሪነት የውለታ ጉዳይ ሳይሆን የቅብአ፣ የአቅም፣ የችሎታ፣ የክህሎት፣ የተመክሮ፣ የማደራጀትና የመምራት ጉዳይ እንጂ የምኞት ብቻ ጉዳይ አይደለም። የሚገርሙኝ አጭር የወገበታ ነው። የሚገርሙኝ ሰብዕናዎች የተሳካላቸውን ብቻ ሲያደንቁ፣ የተሳካላቸውን ብቻ ሲያወድሱ፣ ያንን ሸር ሲያደርጉ ውለው የሚያድሩ ሰብዕናዎች ናቸው። በድካም የተሳካላቸውን ማድነቅ ያባት፣ የደላቸውን ብቻ እያደኑ ማድመጥ የጤና አይመስለኝም። ዶች ተከታታይ አጫጭር ወግ አቅርባለሁ። ውስጤን ሳገኝ በለስ የቀናውን አመክንዮ ውስጤ አድርገዋለሁ። ሰብናም ቢሆን ማህበር ቢሆን ተቋም ቢሆን ብቻ ውስጤን ይመስጠው። የስርጉትሻ ቤተ ማዕዶት አባል ይኮናል። ቅን መሆን፣ ደግ ሰው መባል፣ አጽናኛዬ መባል፣ አይዟችሁ ባይ መባል፣ ርህና መስጠት፣ ስለ እውነትም መማገድ ከሃይማኖታዊነት በላይ ነው። ለኔ ጊዜ ራዲዮሎጂ ነው። ጊዜ ራዲዮሎጂ ነው። ክፎች ክፋት አያልቅባቸውም፣ ማምረቻቸው ግዙፍ። እንደገና ደግሞ አለኝ አረፍተ ነገር። ክፎች ክፋት አያልቅባቸውም፣ ማምረቻቸው ግዙፍ፣ ጎታቸውም ሰፊ ነው ለክፋት ክዘና። ጥሪታቸው ክፋትና ክፉነት ስለሆነ ደጎች ደግሞ የክፋት ጎተራ ስለሌላቸው በክፋት ረገድ መናጢ ድሃ ምስክሬታ ናቸው። ታድለው ክፉነት በምድራችን የሚተንበት የተፈጥሯዊነት የነፃነት ዘመን ይናፍቀኛል በጣም በእጅጉ። እኔ ለወገኖች የምመክረው በፖለቲካ ድርጅት በመደገፍና በማገዝ ባለመደገፍና በመቃወም መሃል በሚነሱ ወጣ ገብ ጉዳዮች እባካችሁ አትጣሉ። ማህበራዊ ህይወታችሁንም አታፍርሱ። ለምን ብትሉ ዛሬ አንድ የሆኑት ነገ ሲቧከሱ፣ ዛሬ የተቧከሱት ነገ ሲላላሱ ታገኟቸዋላችሁ። ካለፈ ውድቀታችሁ ተማሩ። ካለፈ ውድቀታችን እንማር ሁላችንም። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? አጫጭር እይታዎችን ረዘም ያለውን እይታዬንም አቅርቤያለሁ። በተለይ የኢትዮጵያ ፖለቲካና ፖለቲከኞች የኢትዮጵያ ብዕረኛም ጭምር ሀያሲ አይፈልግም፣ ሀያሲ አይወድም፣ ወቃሽ አይወድም። የሚፈልገው ሞጋሽ ብቻ ነው። በቃ ሞጋች አይወደድም፣ ሞጋሽ ብቻ ነው። ይሄ ደግሞ ስሪቱ የግራ ፖለቲካ ስሪት ነው። የግራ ፖለቲካ ስሪት በአንድ አውራ ፓርቲ በአንድ አውራ ሀሳብ መጠቃለል እና ከዛ አውራ ፓርቲ ሀሳብ፣ ፍላጎት፣ ራዕይ፣ አላማና ግብ ውጪ የሆኑ ይደቆሳሉ፣ ይነጠላሉ፣ ይገለላሉ፣ ዜግነታቸውንም ይነፈጋሉ። ለዚህ ነው እዚህ ግራ ፖለቲካ ላይ ብዙ ሰዋዊ ጠረን የማታዩት፣ ብዙ ተፈጥሯዊ ጠረን የማታዩት። የሰው ህልፈት ብርጭቆ የመሰበር ያህል እንኳን የማይሰማቸው አሉ። እውነቴን ነው እላችሁ። እና የኢትዮጵያ ፖለቲካ መድፈር ካለበት ሀያሲያን ነው። አሁን የሉም እኮ። አንድ ሰው ነው ማየው እኔ አሁን በጠቅላላ በማየው በጸሐፍትም በምንም የማየው አንድ ሰው ብቻ ነው ሀያሲ ያለ። የፖለቲካ ድርጅት የላቸውም በማየው እና በማስተውለው ልክ። ግን ሂስ ሲያቀርቡ አስተውላለሁኝ። እና ሀያሲያን በተገለሉ ቁጥር ደግሞ የራሳቸውን መንገድ ይፈልጋሉ። የራሳቸውን መንገድ ፈልገው አልሆነ ውሳኔ ላይ ሊደርሱ ይችላሉ። ያ ያልሆነ ውሳኔ ደግሞ ሁሉን የሚጎዳ ሊሆን ይችላል። ስለዚህ የኢትዮጵያ ፖለቲካ የኢትዮጵያ የሚዲያ ሰው ሚዲያ ሰውም ራሱ ጋዜጠኛው፣ ጸሐፊው፣ ሚዲያው ራሱ አይወድም። በቃ የሚተቸው አይወድም፣ አይፈልግም። ሁልጊዜ ሙገሳ ነው። በቃ ሁልጊዜ እንደ መልአክ እንከበር ባዮች ናቸው ሁሉም። ያ ደግሞ አላዳነንም፣ ኢትዮጵያን አላዳነም። የሁሉ ምሁር እያላት ኢትዮጵያ፣ የሁሉ የተፈጥሮ አቅም እያላት ኢትዮጵያ፣ የሁሉ ህዝብ እያላት ኢትዮጵያ ዛሬም የዛሬ 50 ዓመት እንደነበረው ነው። ፖለቲካውም እንደዛ ነው። የመኖር ዘይቤውም እንደዛ ነው። አሁን ከአዲስ አበባ ውጭ ያሉ ከተሞች በአንዳንድ ጉዳዮች ሲቀርቡ በቴሌቪዥን ሳይ በጣም ያሳዝናሉ። ወድቀዋል፣ አርጅተዋል፣ በምርኩዝ ናቸው ያሉት። ይሄን ያደረገው ማን ነው ብትሉ ፖለቲካው ነው። 27 ዓመት የሰራውን ህወሓት አፍርሶታል። በትግራይ ያለው በጦርነቱ በአማራና በአፋር በኩልም ያለው በጦርነት፣ በኦሮሚያ ያለው ደግሞ ራሱ እዛ ስውሩ አስተዳደር ደግሞ አጥፍቶታል፣ አውድሞታል። እና አቅላቷል የኢትዮጵያ ፖለቲካ፣ አደባቷል የኢትዮጵያ ፖለቲካ። እና የኢትዮጵያ ፖለቲካ አቅል አደብ ማጣት ብቻ ሳይሆን ማስተዋል የጎደለው ንቅናቄ ነው የሚያደርግ። በሚያፈርሰው ውስጥ የሚፈርሱ ብዙ ነገሮች ነው ያሉት። ብዙ ነገሮች አንድን ሰው ሲያሳድድ በዛ ሰው ውስጥ ያሉ ነገሮች ሁሉ ነው የሚሳደዱት። ያ ሰው ማንነት ይኖረዋል፣ የጾታ ማንነት፣ የሃይማኖት ማንነት፣ የትውልድ ማንነት፣ የተመክሮ ማንነት ይኖረዋል። ያ ሁሉ ነው አብሮ የሚሳደዱ እና የሀፍት ምንጭ የሆኑ የመንፈስ ትሩፋት የሆኑ ነገሮች ሁሉ ነው አብረው የሚሳደዱት። እኔ ምን አይነት መልአክ ወርዶ ምን አይነት ነብይ መጥቶ ኢትዮጵያ ሊታደግ እንደሚችል ግራ ነው የሚገባኝ። ሙሽራ ወጣቶች ናቸው እያለቁ ያሉት በግራ ቀኙ፣ በመንግስት በመከላከያ ሰራዊቱ። ፖለቲካውን ትደግፋላችሁ የሚባሉ መሪዎች ያልቃሉ፣ በፋኖም ያልቃሉ፣ በኦነግ። ኦነግማ ህዝብንም ጭምር ነው የሚጨርሰው፣ በማንነት ህዝብ፣ በሃይማኖት ህዝብ። አብዛኛው የድሮን ጭፍጨፋ ጎጃም ላይ ነው። 12993 ተማሪዎች ከፈተና ውጭ እንዲደረጉ ተደርጓል። ይህም ብቻ አይደለም፣ የአብነት ተማሪዎች ታድነው ነው የሚጨፈጨፉት ጎጃም ላይ። ይሄ የማይቆጨው ይሄ የማይሰማው ትውልድ ምን ይባል? ምን ስም እንስጠው? እና ሁሉም በተሳሳተ መንገድ ላይ ነው ያለው፣ በተሳሳተ ጎዳና ላይ ነው ያለው። በተሳሳተ መንገድ፣ በተሳሳተ ጎዳና የመቶ አስር ሚሊዮን ከዛም የሚበልጥ የሰማንያ ሁለት ብሔር ብሔረሰብ ጉዳይ እንደገና ሃይማኖት አለ፣ ክርስትና አለ፣ ቤተ እስራኤል አለ፣ እስልምና አለ፣ ዋቄፈታ አለ፣ የማያምኑም አሉ። እና ይሄ ሁሉ ነው እየታመሰ ያለው፣ ይሄ ሁሉ ነው እየተዛባ ያለው። እና ማስተዋል እግዚአብሔር አምላክ ሰጥቶናል። አሁን ያቃተን እግዚአብሔር አምላክ የሰጠንን ማስተዋል በቅጡ ማስተዳደር፣ በቅጡ መምራት ነው ያቃተን። በቅጡ ማስተዋልን በቅጡ ለማስተዳደር እና ለመምራት የግድ ተቋም አያስፈልግም። እያንዳንዱ ከራሱ ላይ መጀመር ይኖርበታል። እያንዳንዱ ዛሬ እያንዳንዱ ሰው በስልኩ ላይ ሚዲያ አለው፣ በስልኩ ላይ ማይክ አለው፣ በስልኩ ላይ ሪከርድ አለው፣ በስልኩ ላይ ካሜራ አለው። ስለዚህ ከራሱ ነው መጀመር ያለበት። የሚናገረውን፣ የሚሰራውን፣ የሚከውነውን በማስተዋል ያድርገው፣ በማስተዋል ያድርገው። ከዚህ በላይ ደግሞ በጣም የሚያስፈራው ነገር መዘላለፉ ነው። ለምን ለምን ለምንድን ነው መዘላለፉ የሚያስፈልገው? መከባበርም የለም። ይሄ አንቱ የሚባለው ነገር ለግለሰብ ይመስለዋል። አይደለም፣ ለግለሰብ አይደለም። አንቱታ አንቱታ ለቦታው ነው፣ ለቦታው ነው፣ ለቦታው ያን ቦታ ለያዘው ሰው ነው። አሁን በኢትዮጵያ መንግስት ውስጥ ያሉ ኢትዮጵያን እየመሩ የሚገኙ ቦታው ነው ያንን ቦታ የሰጣቸው። ስለዚህ አንቱ የሚለው ነገር ባህላችን ነው፣ ታሪካችን ነው፣ ትውፊታችን ነው፣ የራሳችን የሆነ ነገር ነው፣ አንጡራ ሀብታችን ነው። ይሄ አንጡራ ሀብታችን ተጓሎ ቅስሙ ተሰብሮ አነክሶ ጎብጦ ወይቦ ነው ማለት እና እያንዳንዱ ሰው ከራሱ ነው ማስተዋል ሊጀምር የሚገባ። አንተ ብሎ እሱ ብሎ ጀምሮ ሚዲያ አንተ ብሎ ይጨርሰዋል፣ አክብሮ ጀምሮ አዋርዶ ይጨርሰዋል። ለምን ለምንድን ነው? ሁሉም ከአቅሉ ጋር አይደለም፣ ሁሉም ከአደቡ ጋር አይደለም፣ ሁሉም ከማስተዋሉ ጋር አይደለም፣ ሁሉም ከፍላጎቱ ጋር አይደለም። ኢትዮጵያን ለማዳን ከሆነ የኢትዮጵያ ባህል፣ የኢትዮጵያ ትውፊት፣ የኢትዮጵያ ታሪክ፣ የኢትዮጵያዊነታችን መለያ አሻራ የሆኑ ነገሮችን አክብሮ መነሳት ያስፈልጋል። አክሰሱ ያላቸው ታዳጊ ወጣቶች እዳ ነው፣ እዳ ነው ተሸከሙ እየተባሉ ካላቅማቸው እዳ ተሸከሙ እየተባሉ ነው ያሉት። እና ስንጽፍ፣ ስንናገር፣ ካሜራ ስናነሳ፣ ስንለጥፍ ኢትዮጵያን ማዳን ከሆነ ከኢትዮጵያዊ ሞራል፣ ኤቲክስ፣ ስነ ምግባር ትሩፋት ውጭ አለመሆናችንን ማረጋገጥ አለብን። ከሁሉ በላይ ለእኔ ሰው መሆን ይበቃኛል ብሎ መነሳት ያስፈልጋል። ሰው በቃ ከዛ በኋላ ነው ሌላው ነገር የሚመጣው። ስለዚህ ለሰው ልጅ ሰው ሲሞትም ልናዝን ይገባል። ሚዲያ ላይ በሳቅ ነው በቃ ሳቅ፣ ደስታ ሌላ ኢቬንት ነው የሚመስለው። በቃ ሰው ሲሰዋ ሌላ ኢቬንት ነው የሚመስለው። በቃ የፈንጠዝያ ፌስቲቫል ነው የሚመስለው ሚዲያ ላይ። በርተው አምሮባቸው ስለ መስዋዕትነቱ ገድል ይናገራሉ። ስለ መስዋዕትነቱ ገድል ለመናገር ባህል አለን። እርግጥ ነው 365 ቀን ጥቁር አይለበስም፣ ግን በገጽ የሚገለጹ ነገሮች አሉ። የሆነ ሆኖ ውዶቼ ስትከታተሉት የነበረው የጸጋዬ ድምፅ ራዲዮ በራዲዮ ሎራ ስዊዘርላንድ ዙሪክ ከተማ ነበር። በሚቀጥለው 15 ቀን እስክንገናኝ ድረስ ፕሮግራሙን አዘጋጅቼ ያቀረብኩላችሁ ስርጉተ ስላሴ ሰብለ ህይወት ነበርኩኝ። ደህና ሁኑ፣ ቸር ያሰማን፣ ቸር እንሆን፣ መልካም ጊዜ እመኛለሁ። ደህና ሁኑልኝ።